ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራማችን አሁን ጀመረ።
የሰዓት እላፊ ገደብን በተመለከተ ማንኛውም ሰው የክልላችን ነዋሪ የሆነ ከምሽቱ 3 ሰዓት እስከ ንጋት 11:30 የሰዓት እላፊ የተቀመጠ መሆኑን ነው በዚህ ደንብ ላይ የተደነገገው።
የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛን ድምፅ ነው የሰማችሁት። ካለፈው ቅዳሜ አንስቶ ተግባራዊ የሆነው የኦሮሚያ ክልል በመላው አገሪቱና በክልሉ የክልሉን ሰላምና ደህንን ለማስጠበቅ በሚል የተጣለውን እንቅስቃሴ ገደብ ድንጋጌ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኩሩ ዘገባዎችና ቅንብሮችን ይዘናል። ሰኞ ህዳር 6 2014 ዓ.ም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችንና አድማጮቻችን እንደምን አመሻችሁ። ከምሽቱ ዝግጅቶች ጋር አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከማኅበራዊ መገናኛ ቅንብሮቻችን አሰናጇ አባየሁ ገበያው፣ ከቴክኒክ መሐንዲሱ ሻ ካንግ ጆን ጋርና እንዲሁም ከምስልና ድምፅ አቀናባሪያችን ዚነብ አብዱራህማን፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው ዝግጅቶቻቸውን ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሲንጉ ኦባሳንጆ ትናንት እሁድ ባወጡት መግለጫ ለአንድ ዓመት የዘለቀው የኢትዮጵያ ግጭት በሰላማዊ ድርድር እንደሚፈታ አሁንም ተስፋ ያላቸው መሆኑን ገልጸው፣ ይሁን እንጂ ድርድሩ ያለ አስቸኳይ ተኩስ ማቆም ተግባራዊ ሊደረግ እንደማይችል አስጠንቅቀዋል። በሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮን ሰዎች የተፈናቀሉበት ጦርነት እንዲያበቃ ዓለም አቀፍ ሽምግልናውን ሲመሩ የቆዩት የቀድሞው ናይጄሪያ ፕሬዝደንት ኦባሳንጆ ከቅርብ ጊዜ ወዲህ ውጊያው እየተባባሰ መምጣቱን በመጥቀስ በእንዲህ ያለ የጦርነት ሁኔታ ውስጥ ንግግሮች ውጤት ሊሰጡ አይችሉም ብለዋል። ሁሉም ወገኖች ወታደራዊ ጥቃቱን በአስቸኳይ እንዲያቆሙ ጥሬን አቀርባለሁ ብለዋል። ከጠቅላይ ሚኒስትር አብይ አህመድና ከትግራይ ኃይሎች አመራር ጋር የተገናኙት ኦባሳንጆ ባለፈው ሐሙስ ኢትዮጵያን ለቀው የወጡ ሲሆን በአዲስ አበባ የዲፕሎማሲው እንቅስቃሴ መፋጠኑ ተነግሯል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትመን ባለፈው ሳምንት ለውይይት አዲስ አበባ መግባታቸው ሲነገር፣ የኬንያው መሪ ፕሬዝደንት ኡሁሩ ኬንያታም ባልተጠበቀ ጉብኝት ትናንት እሁድ በኢትዮጵያ ተከስተዋል። ሰሞኑን በሶስት የአፍሪካ አገሮች ጉብኝት የሚያደርጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም የኦባሳንጆን ጥሪ እንደሚደግፉ አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ ኮሚሽን ኃላፊ ማርቲን ግራፊትስ ከድርጅቱ ማዕከላዊ የአስቸኳይ ጊዜ ምላሽ ፈንድ 25 ሚሊዮን ዶላር በኢትዮጵያ ላለው የነፍስ አድንና ሰብአዊ እርዳታ ስራዎች እንዲውል መመደባቸውን አስታውቀዋል። በኢትዮጵያ ውስጥ ካለው የኢትዮጵያ ሰብአዊ ፈንድ ከተመደበው 15 ሚሊዮን ዶላር ጋር ተደምሮ ለኢትዮጵያ ጠቅላላ ሰብአዊ እርዳታ የተለቀቀው ወደ 40 ሚሊዮን ዶላር ማደጉን በዛሬው መግለጫቸው አመልክተዋል። በቅርቡ ኢትዮጵያን ጎብኝተው የተመለሱት ግሪፊትስ በሰሜን ኢትዮጵያ በሚሊዮን የሚቆጠሩ ሰዎች እያደገና የተስፋፋ ባለው የሰብአዊ ቀውስ ውስጥ እጅግ አደገኛ በሆነ ሁኔታ ላይ የሚገኙ መሆኑን ጠቅሰዋል። ከሁለቱም ክፍሎች የተገኘው ገንዘብ በኢትዮጵያ የሚሰሩ የእርዳታ ድርጅቶች እጅግ አጣዳፊ የሆነ እርዳታ የሚያስፈልጋቸው በትግራይ፣ አማራና አፋር የሚገኙ ሰዎችን ለመታደግና ለመርዳት እንዲጠቀሙበት ይረዳቸዋል ብለዋል። በሱዳን የአልጀዚራ የዜና ማሰራጫ ቢሮ ዋና ኃላፊ በሱዳን የጸጥታ ኃይሎች ትናንት እሁድ መታሰራቸውን መሰረቱን ኳታር ያደረገው አልጀዚራ አስታውቋል። የአልጀዚራ ዜና ማሰራጫ ቢሮ ዋና ኃላፊ በሱዳን የጸጥታ ኃይሎች ትናንት እሁድ ካርቱም ላይ መታሰራቸውን መሰረቱን ኳታር ያደረገው አልጀዚራ አስታውቋል። አልጀዚራ ባስተላለፈው የትዊት መልእክት በመላው ሱዳን ባለፈው ቅዳሜ የተደረገውን ህዝባዊ ተቃውሞ ተከትሎ በማግስቱ የቢሮው ኃላፊ ሙሳሊም ኢልካባሺ መኖሪያ ቤት በጸጥታ ኃይሎች መወረሩንና በቁጥጥር ስር መዋሉን ገልጿል። በሱዳን የተደረገውን የተቃውሞ ሰልፍ ለመበተን የሱዳን ጸጥታ ኃይሎች ተኩስና አስለቃሽ ጋዝ መጠቀማቸው የተገለጸ ሲሆን፣ የሱዳን ዶክተሮች ኮሚቴ ለተቃውሞ ከወጡት መካከል የ15 ዓመት ልጅ በተተኮሰበት ጥይት ሕይወቱ ማለፉን አስታውቋል። አልጀዚራ ድርጊቱን በማውገዝ መግለጫ ያወጣ ሲሆን ለጋዜጠኛው ደህንነት የሱዳን ወታደራዊ ክፍል ተጠያቂ ነው ብለዋል። አስተያየት እንዲሰጡበት የሱዳን ባለስልጣናትን ማግኘት አልተቻለም። የቀድሞው የሊቢያ መሪ ኮሎኔል ሙአመድ ጋዳፊ ልጅ ሰይፈ አል ኢስላም ጋዳፊ በመጪው ታህሳስ 15 በሚደረገው ምርጫ ለመወዳደር በእጩነት መመዝገባቸውን አስታወቁ። ሰይፊ ባለፈው እሁድ ሰባህ ከተማ ለፕሬዝዳንትነት እጩነት ቀርበው የተመዘገቡ ሲሆን በተለይ አባታቸው ኮሎኔል ጋዳፊ ጠንካራ ድጋፍ ባላቸው በርካታ ደቡብ ሊቢያ አካባቢዎች እንደሚወዳደሩ ተነግሯል። በሄግ የሚገኘው ዓለም አቀፍ ፍርድ ቤት ቃል አቀባይ ዜናውን ተከትሎ ትናንት እሁድ በሰጡት አስተያየት ከሊቢያ ህዝባዊ አመጽ ጋር በተያያዘ ጋዳፊ በሰብአዊነት ላይ ፈጽመዋል በተባለው ወንጀል ተጠያቂነት ተላልፈው እንዲሰጡ የቀረበው ጥያቄ አሁንም እንዳለና ያልተቀየረ መሆኑን ገልጸዋል። በፓሪስ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ካታር አቡዳቢ የሊቢያ ፍርድ ቤት ምን ሊወስን እንደሚችል ግልጽ አይደለም ሲሉ ለቪኦኤ ተናግረዋል። ባለፈው ዓመት የሊቢያ ፍርድ ቤት በሰይፊ ጋዳፊ ላይ የተፈረደውን የሞት ክስ ውድቅ አድርጎ ከእስር የለቀቃቸው መሆኑ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው ክፍለ ጊዜ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለወራት በፈጀ ክርክር በጋራ የምክር ቤቱ አባላት የጸደቀላቸውን የ1 ትሪሊዮን ዶላር የመሰረተ ልማት እቅዳቸውን ዛሬ በዋይት ሀውስ በሚካሄደው ስነ ስርዓት ፈርመው ያጸድቃሉ ተብሎ ይጠበቃል። የበጀት እቅዱ በመላው አገሪቱ ላሉ ድልድዮችን፣ መንገዶች፣ የባቡር አገልግሎትና የህዝብ ትራንስፖርት መሰረተ ልማቶችን ለማልማት የተጠየቀ እጅግ ከፍተኛ የሆነ ወጪ መሆኑ ተመልክቷል። ዋይት ሀውስ በፊርማው ስነ ስርዓት ላይ ከሁለቱም ፓርቲዎች የተውጣጡ የክፍለ ግዛት ገዢዎችና ከንቲባዎችን የሰራተኛ ማህበራት ይገኙበታል ተብሏል። በዩናይትድ ስቴትስ ኮሌጆችና ዩኒቨርሲቲዎች ውስጥ ገብተው የሚማሩ ተማሪዎች ቁጥር እንደ አውሮፓ አቆጣጠር ከመስከረም 2020 በጀመረው የትምህርት ዘመን በከፍተኛ ቁጥር መቀነሱ ተነገረ። ባለሙያዎቹ ጉዳዩ ከኮቪድ-19 ወረርሽኝ የተነሳ ነው ይላሉ። ኒውዮርክ የሚገኘው ዓለም አቀፉ የትምህርት ተቋማት ጥናት ዩናይትድ ስቴትስ ውስጥ በሚገኙ 3000 ከፍተኛ የትምህርት ተቋማት ላይ ባደረገው ጥናት ወደ ተቋማቱ ገብተው ለመማር የተመዘገቡ የተማሪዎች ቁጥር 15% ቅናሽ ማሳየቱን ሲገልጽ የአዳዲስ ተማሪዎች ቁጥር ደግሞ በ45.6% ቅናሽ ማሳየቱን አስታውቋል። በዩናይትድ ስቴትስ ውስጥ ባሉት ከፍተኛ የትምህርት ተቋማት ውስጥ ከሚማሩት ወደ 20 ሚሊዮን ከሚጠጉ ተማሪዎች መካከል 4.6% የሚሆኑት የዓለም አቀፍ ተማሪዎች መሆናቸው ተመልክቷል። አብዛኞቹ ከቻይናና ከህንድ ናቸው። ትናንት እሁድ እንግሊዝ ሊቨርፑል ከተማ ውስጥ በሚገኝ ሆስፒታል አቅራቢያ በቆመ አንድ ታክሲ አማካኝነት በደረሰ ፍንዳታ የተነሳ የሽብር ማስጠንቀቂያ ደረጃውን ወደ ከፍተኛ ደረጃ መሸጋገሩ ተነግሯል። የሽብር አደጋ የመከሰት እድሉ ከፍተኛ መሆኑን የሚያመለክተው ማስጠንቀቂያ የተሰጠው ለደረሰው አደጋ ምላሽ ጠቅላይ ሚኒስትር ቦሪስ ጆንሰን የመሩት የአስቸኳይ ስብሰባ ከተካሄደ በኋላ ነው። ባለስልጣናቱ ለጋዜጠኞች እንደተናገሩት አደጋውን ያደረሰውና ፈንጂዎችን የታጠቀው የታክሲ ተሳፋሪ ግለሰብ ወደ ሴቶች ሆስፒታል እንዲወስዱት የጠየቀ መሆኑ ተነግሯል። የፍንዳታው ዓላማ የሽብር የመሆን አለመሆኑ አልተለየም። ዋሽንግተን ዲሲ ውስጥ የቀድሞ ፕሬዝደንት ዶናልድ ትራምፕ ቤተሰብ የንግድ ድርጅት ስር የነበረው ትራምፕ ኢንተርናሽናል ሆቴል በ375 ሚሊዮን ዶላር ተላልፎ መሸጡ ተሰማ። ከዋይት ሀውስ አካባቢ ካሉ ህንፃዎች ትንሽ ልፍ ብሎ የሚገኘውን ታሪካዊ ህንፃ ከመንግስት በሊዝ በመከራየት ይሰራ የነበረው ትራምፕ ኢንተርናሽናል ሆቴል ጂጂአይ መርቻንት ግሩፕ ለተባለውና በፍሎሪዳ ማያሚ ለሚገኝ አንድ የንግድ ድርጅት የአገልግሎት መብቱን አሳልፎ መሸጡ ተዘግቧል። ትላልቅ የውጭ ሀገር እውቅ ሰዎችና የትራምፕ ደጋፊዎች ያርፉበታል ይባል የነበረው ሆቴል በአዲሱ ይዞታው ሂልተን ተብሎ እንደሚጠራም ተመልክቷል። ትራምፕ ስልጣን ላይ በነበሩ ጊዜ ሆቴሉ ከ150 ሚሊዮን ዶላር በላይ አትርፏል የሚል ሪፖርት ቢያቀርቡም በመንግስት ንብረትነቱ ይዞታውን የሚከታተለውና በዲሞክራቶች የሚመራው ኮሚቴ ግን ወደ 70 ሚሊዮን ዶላር መክሰሩን አመልክቷል ሲል ሮይተርስ ዘግቧል። በመጨረሻም ዜና እረፍት። የኤርትራ ገዢ ፓርቲ የህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ ዋና ጸሐፊ አልአሚን መሐመድ ሰኢድ ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ ባወጡት የትዊት ገጻቸው አስታወቁ። የ74 ዓመቱ አልአሚን እንደ አውሮፓ አቆጣጠር በ1966 የነጻነት ትግሉን የተቀላቀሉና ከኤርትራ ህዝቦች ነጻ አውጪ ግንባር ሻዕቢያ መስራች አባላት መካከል አንዱ መሆናቸውን አቶ የማነ ገልጸዋል። አልአሚን እንደ አውሮፓ አቆጣጠር በ1994 ከተጠናቀቀው ጉባኤ ጀምሮ የፓርቲው ዋና ጸሐፊ ሆነው መቆየታቸውም ተገልጿል። አልአሚን ህይወታቸው ያለፈው በሳውዲ አረቢያ በስራ ጉብኝት ላይ በነበሩበት ወቅት መሆኑም ተመልክቷል። ለዕለቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ህዳር 6 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ በኢትዮ ሰዓት እንዲሁም እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። የመላዋን አገሪቱንና ብሎም የክልሉን ሰላምና ደህንነት ለማስጠበቅ በኦሮሚያ ክልል የእንቅስቃሴ ገደብ መጣሉን የክልሉ መንግስት አስታወቀ። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጹት ተሽከርካሪዎች እስከ ምሽቱ 2 ሰዓትና እግረኞች ደግሞ እስከ ምሽቱ 3 ሰዓት ብቻ መንቀሳቀስ ይችላሉ ብሏል። በክልሉ ከዚህ ቀደም የተመዘገቡም ሆነ ያልተመዘገቡ የጦር መሳሪያዎች በእጁ ያለ ግለሰብ ማስመዝገብ ይኖርበታልም ሲሉ ቢሮው ኃላፊ አስታውቀዋል። ለዝርዝሩ ፀሐይ ዳምጠው።
የኦሮሚያ ብሔራዊ ክልላዊ መንግስት በኢትዮጵያ ሕዝብ ተወካዮች ምክር ቤት በቅርቡ የጸደቀውን አስቸኳይ ጊዜ አዋጅ ለማስፈጸም የክልሉንና የሀገሪቱን ሰላምና ደህንነት ለማስጠበቅ በሚል ከህዳር 3 ጀምሮ ለስድስት ወራት የሚቆይ የእንቅስቃሴ ጊዜ ገደብ አውጥቷል። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተለይ ለአሜሪካ ድምፅ የተቀመጡትን የእንቅስቃሴ ገደቦች አብራርተዋል።
በክልላችን የሰዓት እላፊ ገደብ አስቀምጧል። የሰዓት እላፊ ገደቡን በተመለከተ ማንኛውም ሰው የክልላችን ነዋሪ የሆነ ከምሽቱ 3 ሰዓት እስከ ንጋት 11:30 የሰዓት እላፊ የተቀመጠ መሆኑን ነው በዚህ ደንብ ላይ የተደነገገው። በሌላ በተሽከርካሪዎችን በተመለከተ ከምሽቱ 2 ሰዓት እስከ ንጋት 11:30 ድረስ ማንኛውም ተሽከርካሪ ሞተርም ሆነ ሞተር አልባ መንቀሳቀስ እንደማይችል አስቀምጧል።
የተሽከርካሪዎችም ሆነ የእግረኞች የእንቅስቃሴ ገደብ የጸጥታ ኃይልና ለሕክምና የሚያገለግሉ አምቡላንሶችን አይመለከትም ሲሉ አቶ ኃይሉ አክለዋል።
ለጸጥታ አካላትና በአምቡላንስ የሚመለከት አይደለም። እነሱን ሲረጋገጥና ሲታመንበት አገልግሎት የሚሰጡ ይሆናል ማለት ነው። ሌላው የድንገተኛ የእሳት አደጋዎችን በተመለከተ ኤክሴፕሽናሊ እነዚህም ስራቸውን ለመስራት የሚያስችሉ ሁኔታዎች አሉ ማለት ነው።
ነገር ግን በማንኛውም ሁኔታ ውስጥ ቢሆን የትኛውም ግለሰብ በአዋጁ የተቀመጠውን የምትተላለፍ ከሆነ በአስቸኳይ ጊዜ አዋጅ በተቀመጠው መሰረት በህግ ተጠያቂ ይሆናል ብለዋል አቶ ኃይሉም። የጦር መሳሪያዎችን በተመለከተም አቶ ኃይሉ ከዚህ ቀደም ያስመዘገበም ሆነ ያላስመዘገበ ሁሉ በእጁ የሚገኘውን ማንኛውንም መሳሪያ ማስመዝገብ አለበት ሲሉ ገልጸዋል።
በክልላችን ያለ ነዋሪ መሳሪያውን የማስመዝገብ ግዴታ አለበት ማለት ነው። ማስመዝገብም ብቻም ሳይሆን ለጸጥታ የሚያስፈልግበት ሁኔታም ለመንግስትም ለሌላ ሰዎችም የሚያምናቸው ሰዎች አድርጎ ሰጥቶ ለጸጥታ ስራ እንዲውል ቢያደርግ የሚያስገድድም ስለሆነ መሳሪያ እየተመዘገበ ይገኛል ማለት ነው። በዚሁ ደንብ መሰረት ነው የወጣው። የሚከለክላቸው የሚያስገድዳቸው ነገሮች አሉ። ከሚያስገድዳቸው ነገሮች ውስጡ አንዱ ይሄ የመሳሪያ ምዝገባን ይመለከታል ማለት ነው። ያስመዘግባል። ካስመዘገበ በኋላ ለሚያምነው አካል ለቤተሰብ አባልም ሊሆን ይችላል፣ ለጎረቤትም ሊሆን ይችላል። በዛ ማድረግ ይቻላል ማለት ነው። ነገር ግን ህጋዊነቱን እስካሁን የተመዘገቡትም ያልተመዘገቡትም ጨምሮ ነው እያስመዘገብን ያለው። ይሄ የክልላችንም በአጠቃላይ የሀገሪቷንም ሰላምና ደህንነት ለማረጋገጥ ይረዳል ማለት ነው። ሁለተኛ ህዝቡ ተደራጅቶ መሳሪያውን ሁሉንም ነገር አዘጋጅቶ ሀገሩንም ቀዬውንም እንደዚሁም አካባቢውን የመጠበቅም ኃላፊነትን ስለሚሰጥ በዛ አግባብ ነው የሚመዘገበው ማለት ነው።
በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የሚንቀሳቀሰው ማንኛውም ግለሰብ እሱን የሚገልጽ ህጋዊና የታደሰ የቀበሌ መታወቂያ፣ መንጃ ፍቃድ፣ ፓስፖርት ወይም የመስሪያ ቤት መታወቂያ ይዞ መንቀሳቀስ አለበት ሲሉ አሳስበዋል። አቶ ኃይሉም ህብረተሰቡ አካባቢውን በንቃት መጠበቅ አለበት ያሉት ኃላፊው አጠራጣሪ ነገር ካጋጠመው ለጸጥታ ኃይል ጥቆማ መስጠት እንዳለበትም አሳስበዋል። በቅርቡ የኢትዮጵያ ህዝብ ተወካዮች ምክር ቤት የሀገሪቱን የጸጥታ ሁኔታ መሰረት በማድረግ በሀገር አቀፍ ደረጃ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ከኦሮሚያ ወደ ትግራይ ነው የምንዘልቀው። ትላንት በትግራይ ክልል ቴሌቪዥን ጣቢያ ቀርቦ ማብራሪያ የሰጡት የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በዩናይት ስቴትስ መመስረቱ ይፋ የተደረገውን የ9 ተቃዋሚዎች ጥምረት እንቅስቃሴ ሀሳብ አመንጪ ነው ያሉት ህብር ለኢትዮጵያ ወይም ህብር ኢትዮጵያ የተባለ ድርጅት መሆኑን ተናግረው ህወሓት ግን ቆይቶ ነው የተቀላቀለው ብለዋል። ቀደም ሲል በአሜሪካ ድምፅ በጉዳዩ ላይ ማብራሪያ እንዲሰጡ የተጠየቁት የህወሓት የካናዳ አስተባባሪ ህብር ኢትዮጵያ በማን እንደሚመራ በዝርዝር ከመግለጽ ተቆጥበዋል። ለዝርዝሩ ኤደን ገረመው።
በትላንትናው ዕለት በትግራይ ክልል ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት አሁን ክልሉን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል አብዛኛው ትኩረታቸው የነበረው ከሳምንት በፊት በዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የ9 የኢትዮጵያ መንግስት ድርጅት ተቃዋሚ ቡድኖችን የተመለከተ ነበር።
ከዛ በኋላ የሚሰሩትን ስራዎችም በጋራ ለመስራት ተስማምተናል። የሽግግር ስርዓት የሆነ መንግስት ያስፈልጋል የሚል አሁን ተስማምተናል። ግን ይሄ የሆነ መንግስት አሁን ምን አይነት መንግስት ነው? በእኛ አስተሳሰብ ጊዜው መንግስት ያስፈልጋል፣ በእኛ አስተሳሰብ ከዛም በኋላ የሽግግር መንግስት ያስፈልጋል የሚል አለ። በዚህ ዙሪያ እነዚህ ጊዜው የምንለው የሽግግር መንግስት የምንለው ሌላም ሊኖር ይችላል። ግን በእኛ በኩል እንደዚህ አይነት መንግስት በመጀመሪያ ጠላት ሲፈርስ መቋቋምም የሚችሉት እነዚህ ናቸው። እነዚህን አቋቁመን ነው ይሄ ስርዓት ያለው ህግ ያለው ቀጣይ ምን ይሁን የሚለው ነገርም ብዙ ውይይቶችም ስለሚያስፈልጉ እንደዚህ አይነት የሽግግር መንግስት ያስፈልገናል። እንዳልኩት ስሙ ኋላ እንትን ሊደረግ ይችላል። በእኛ ግን ጊዜውም ያስፈልጋል፣ አጭር ጊዜ ቀጥሎም የሽግግር መንግስትም ያስፈልጋል።
እርሳቸው ግንባር ሲሉ የጠሩት ቡድን ከመመስረቱ በፊት ሀሳብ አመንጭ የሆነው ህብር ኢትዮጵያ የተሰኘ ድርጅት መሆኑንም ገልጸው ህወሓት መጨረሻ ላይ የመጣና የተቀላቀለ መሆኑን ተናግረዋል።
አሁን ያሉ 9 ድርጅቶች ናቸው በዚህ የጋራ ግንባር ያሉት። ግን ይሄ የጋራ ግንባር የ9 ብቻ ነው ማለት አይደለም። በርከት ያሉት አብዛኞቹ አሜሪካ የራሳቸው እንቅስቃሴ ያላቸው ናቸው። በዚህ አጋጣሚ ህብር የሚባለው አደረጃጀት በጋራ በተለያዩ ኢትዮጵያውያን የተቋቋመ አለ። እዚህ ውስጥ የተጀመረ እንቅስቃሴ ነው፣ ህወሓት ራሱ ያቋቋመውም አይደለም። ከኦኤልኤ ከኦሮሞ ነጻ አውጪ ግንባር ስምምነት ካደረግን በኋላ ሌሎች ድርጅቶች መምጣት ነው የጀመሩት። የህብር አመራር ናቸው እና እንደዚህ አይነት ድርጅቶች እኮ አሉ፣ ፍላጎት ያላቸው ከእናንተ ጋር መስራት የሚፈልጉ ከእናንተ ጋር ተቀናኝተው ይህን ጠላት መጨረስ የሚፈልጉ እንዳልነው በሰላምም ካለ በሰላም ካልሆነም በጦርነትም በውጊያም በጋራ መስራት የሚፈልጉ አሉ። ለዚህ ለምን ይሄ ነገር ተሰራ ለምን አይፈጠርም ብለው እየጠየቁ ነው። እኛ የፈጠርነው እኛ ያበቀልነው ድርጅት የለም በራሳቸው።
ግንባሩም በኢትዮጵያ የሽግግር ሂደትን የሚያመቻች እንደሆነ አስታውቀዋል። ከዚህ ቀደም በጉዳዩ ላይ ማብራሪያ እንዲሰጡ የተጠየቁት የህወሓት የካናዳ አስተባባሪ አቶ ዮሐንስ አብርሃ ህብር ኢትዮጵያ የተሰኘው ድርጅት የትኛውና በማን የሚመራ እንደሆነ ጠይቀናቸው የነበረ ቢሆንም የትኛው ድርጅት እንደሆነ ከመግለጽ ተቆጥቧል። ከዚህ ቀደም ህብር የተሰኘው ድርጅትን የሚመሩ ግለሰቦችን ስም በመጥራት እነሱ ያሉበት ድርጅት እንደሆነ ግልጽ መረጃ ለማግኘት ጥያቄ አቅርበን የነበረ ሲሆን ለጊዜው የህብርን ማንነት ማግኘት ሳንችል ቀርተናል። ይህንን ፕሮግራም በዘገብንበት እለትም በጉዳዩ ላይ አስተያየት የሰጡት የህግ ባለሙያውና አማካሪው አቶ ውብሸት ሙላት ህወሓት ሀገር የማፍረስ አላማውን ያስፈጽሙልኛል ያላቸው ሰዎች ናቸው በማለት ስብስቡን አጣጥለውታል።
እነዚህ አሁን የተፈጠሩት ግንባሮች ብሎም ህወሓት ወይም በአማርኛው ትህነግ ግንባር በመፍጠር ይታወቃል። እግልም እያለ የተለያዩ ግንባሮችን ይፈጥር ነበር። 1983 ላይ እንዲሁ የተለያዩ ግንባሮችን አሰባስቦ ነበር። ተመሳሳይ ድርጊት ነበር ያደርግ የነበረው እና ያ ብቻ ሳይሆን ባለፉት 2-3 ዓመታት ውስጥም በተለይ የሰሜን እዝ ላይ እንትን ከማደረጉ በፊት እንደዚሁ የተለያዩ የፌዴራሊስት ኃይሎች የሚል መቀሌ አሰባስቦ ነበር እና አሁንም ይሄ ውጭ አለው የሚመስለው የዚሁ ቅጥያ የህወሓት የኢትዮጵያ መከላከያ ሰራዊት ላይ ጥቃት ከፈጸመበት ጊዜ ጦርነት ላይ ነው ያሉት። የዚህ የጦርነቱ ቅጥያ ናቸው ማለት ነው የሚቻለው።
በሌላ በኩል ዶክተር ደብረጽዮን በመግለጫቸው ላይ ፋሽስት ሲሉ ደጋግመው የጠሩት የፌዴራል መንግስቱ የኤርትራን፣ የተባበሩት አረብ ኤምሬትስና የሶማሊያን አቅም በመጠቀም የትግራይን ህዝብ ሊያጠፋ ሞክሯል ሲሉ ከሰዋል። ዶክተር ደብረጽዮን ጦርነቱ በድል ሲጠናቀቅም በትግራይ ህዝብ ላይ ደርሷል ላሉት በደል የኢትዮጵያም ሆነ የኤርትራ መንግስት በፍትህ የመጠየቅና ካሳ የማግኘት እቅድ እንዳለም አስታውቀዋል። ጥምረቱ ቢዘገይም መመስረቱ ግን አስፈላጊ መሆኑን የገለጹት ፕሬዝዳንቱ ዋና ዓላማቸው ጠላት ያሉትን መደምሰስ ቢሆንም አሁንም ድረስ ግን ለድርድር ቦታ መኖሩን አስታውቀዋል።
በጉልበት ጨርሰዋል ስላለን እስከ መጨረሻ ደግሞ መሄድ አለብን። ዝም ብለን እኛን እንጨፈጨፍም። ይህን ጠላት እስከ መጨረሻ ገብተን ወደ ህግ፣ ወደ ፍርድ እናቀርበዋለን። ከዛ ተከትሎ የሚመጡ ጉዳዮችንም እንዳልኩት የካሳም፣ የሪፈረንደም፣ የሌሎች ጉዳዮችንም እናነሳለን። ስለዚህ ይህን ጉዳይ እልባት ማግኘት ስላለበት ነው። እየተዋጋን አንኖርም፣ ለማንም አይጠቅምም። እኛም ይህን አንፈልገውም። ጉልበት ስላለን አሁን ግድ የለም በጉልበት እንጨርስ፣ ግድ የለም አንቀን እንገድላቸዋለን፣ አንቀን ወደ ፍርድ እናቀርባቸዋለን አንልም በሰላም ቢሉ አሁን። ስለዚህ ሁለቱም አማራጭ አለ። ጠባብ አማራጭ ግን ሆነዋል የሰላም እንጂ። የናይጄሪያ ፕሬዚደንት መጥቶ ብዙ ተወያይተናል።
በሌላ በኩል የህግ ባለሙያው አቶ ብሸት የህወሀት አመራሮች የጦርነቱ ሁኔታ እያዩ ድርድር ይጠይቃሉ ይላሉ።
እንግዲህ እኮ ሁላችንም የምናውቀውና ሆን ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ ሌሊት እንደዛ አይነት ችግር ፈጥሮ ድርድር ማለት ይሄ አንድ ሀገር እንደ መንግስትም ምንም አላት ተብሎ አይታሰብም። መከላከያ ሰራዊት ላይ ወይም የሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ተፈጽሞ የመከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለህግና ስርዓት በፍጹም ተገዢ አለመሆን፣ እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ስግብግብ ከመሆን የሚመነጭ ነው። ይህንንም ብለው
አቶ ብሸት ከዚህ በተጨማሪም በኃይል መንግስትን ለማስወገድ እንሰራለን ማለታቸው ላይ አቶ ብሸት አስተያየታቸውን ሰጥተዋል።
ከአሁን በኋላ በኃይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዠት ያሰቡት ይመስለኛል። ይህንን በቅዠት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ ነው። የሀገሪቱ በተለያዩ ብሔሮች ተከፋፍላ ወይም ደግሞ የብሔር ከሚናቁትን እየሰፋ ሂዶ እየገነነ ሂዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትነት ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለንበት ኮምፕሊቻ ደጋ አካባቢ ስለሆነ ጥንቀኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው። ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይቺ ሀገር ባለቤትናት፣ ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ሀገር ረጅም ታሪክ ያላት፣ ህዝብ ያላት፣ የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና ይህ ሀገር ባለቤት አለው። ማንም ይሁን ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት በስነልቦና ጦርነት የሚፈርስ ሀገር አይደለም።
ዶክተር ደብረጽዮን ገብረ ሚካኤል አሁንም ቢሆን ለዲፕሎማሲና ለድርድር በራቸው ክፍት መሆኑንና ይህንንም ነገር በቅርቡ ለድርድር ወደ መቀሌ ላቀኑት የቀድሞው የናይጄሪያ ፕሬዚዳንትና የአሁኑ የአፍሪካ ህብረት አደራዳሪ ኦሊሴንጎ ኦባሳንጆ ማሳወቃቸውን ገልጸዋል። በዚህ ጉዳይ ላይ ከዚህ ቀደም ለአሜሪካ የውጭ ጉዳይ ሚኒስትርና ለሌሎች ዓለም አቀፍ የሚዲያ ተቋማት ገለጻ ያደረጉት የፌዴራል መንግስቱ ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ ድርድርን በተመለከተ ተከታዩን ብለዋል።
As far as conditions are concerned,
ከህወሓት ጋር ድርድር ለማድረግ ቢያንስ በትንሹ ህወሓት ንጹሃን ሲቪሎችን ያሰቃየበት ካለው የአማራና የአፋር ክልሎች መውጣት አለበት።
በሌላ በኩል ዩናይትድ ስቴትስን ጨምሮ ዓለም አቀፍ ተቋማት በጦርነቱ እየተሳተፉ ያሉ ሁሉም አካላት ተክስ በማቆም ለድርድር እንዲቀመጡ በመወትወት ላይ ይገኛሉ።
ኤደንን ለዝግጅቷ አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ጎረቤት ኬንያ ልውሰዳችሁ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ዛሬ ወደ ኬንያ አቅንተዋል። ብሊንከን ከኢትዮጵያ ጉብኝት በቅርቡ ከተመለሱት ፕሬዚዳንት ኬንያታ ጋር ኢትዮጵያ ውስጥ ስላለው ሁኔታ ወይም ስለ ጦርነቱ ይመክራሉ ተብሎም ይጠበቃል። አንዳንድ የቀጠናው ተንታኞች የኢትዮጵያ ፖለቲካ አመራሮች ዓመት ያስቆጠረውን ጦርነት ለማቆም ላይስማሙ ይችላሉ የሚል ፍራቻ አድሮባቸዋል። ብሊንከን ከኬንያ በተጨማሪ ሁለት የአፍሪካ ሀገሮችንም ይጎበኛሉ ተብሎ ይጠበቃል። የሞሐመድ ዩሱፍን ዘገባ ሀብታሙ ስዩም ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በዚህ ሳምንት ሊጎበኟቸው ካቀዱት ሶስት የአፍሪካ ሀገሮች መካከል አንዷ ወደ ሆነችው ኬንያ አቅንተዋል። ከዚያ ደግሞ ወደ ናይጄሪያና ሴኔጋልም ያመራሉ። በኬንያ ብሊንከን ከፕሬዚደንት ኡሁሩ ኬንያታ ጋር ይነጋገራሉ ተብሎ ይጠበቃል። የንግግራቸው ትኩረት ደግሞ የምስራቅ አፍሪካ ቀጠናዊ ፖለቲካና የደህንነት ሁኔታ ነው። ፕሮፌሰር ቻቻ ኒያንጎቴ በዩኒቨርሲቲ ኦፍ ናይሮቢ የዲፕሎማሲና ዓለም አቀፍ ግንኙነት ምሁር ናቸው። እሳቸው የብሊንከን ጉብኝት ቀጠናው አስቸኳይ መረጋጋት እንደሚያስፈልገው ማሳያ ነው ይላሉ።
በአፍሪካ ቀንድ ሰላምና ጸጥታ መኖሩን ለማሳየት አሜሪካ ለኬንያ ሚና እውቅና ሰጥታለች። ኬንያም የአፍሪካ ልማት በይነ መንግስት፣ የምስራቅ አፍሪካ ማህበረሰብ፣ የአፍሪካ ህብረት ኮሚሽን እንዲሁም መላው ዓለም የጀመራቸውን ጥረቶች ማገዟ ልትቀጥል ይገባል።
በኢትዮጵያ የተባባሰው ጦርነት በምስራቅ አፍሪካ በህዝብ ቁጥር ቀዳሚ በሆነችው ሀገር መፈንቅለ መንግስት ብሎም አለመረጋጋት እንዳይቀሰቀስ ስጋት ፈጥሯል። አማጽያኑ የትግራይ ህዝቦች ነጻ አውጪ ግንባር ተፋላሚዎችና ሌሎች ታጣቂ ቡድኖች ወደ አዲስ አበባ ቀንተው የጠቅላይ ሚኒስትር አብይ አህመድን መንግስት ለመጣል ዝተዋል። አንድ ዓመት ያስቆጠረው ጦርነት በተኩስ አቁም ይቋጭ ዘንድ ግፊት ስታደርግ የሰነበተችው ኬንያ ፕሬዚዳንቷ ኡሁሩ ኬንያታ እሁድ ዕለት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ተገናኝተዋል። የደህንነት ጉዳዮችን በተመለከተ ብሊንከን ወደ ኬንያ ከመብረራቸው በፊትም ተነጋግረዋል። ሙሩቲ ሙቲጋ ባለም አቀፍ የቀውስ ቡድን ወይንም ኢንተርናሽናል ክራይሲስ ግሩፕ የምስራቅ አፍሪካ መርሃ ግብር ኃላፊ ናቸው። እሳቸው ኢትዮጵያን ለማገዝ የተደረጉ ዓለም አቀፍ ጥረቶችን ያስታውሳሉ።
We understand that there is very significant quiet mediation going on.
ከበስተጀርባ ኬንያውያንን የቀድሞውን የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጁን ጨምሮ ፋይዳው ከፍ ያለው ውይይት ሲደረግ መቆየቱን ተረድተናል። ይሄ ሂደት እንደሚቀጥልና መፍትሄም እንደሚያገኝ ተስፋ እናደርጋለን። ይሁንና ኢትዮጵያውያን ብዙ ጊዜ የውስጥ ችግራቸውን የሚፈቱት በኃይል መሆኑን ከታሪክ እንረዳለን። እንዳለመታደል ሆኖ ሊሆን የሚችለውን ከምናባዊነት ወጥተን መመልከት ይጠበቅብናል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን በዚህ ወር መጀመሪያ ወደ ቀጠናዋ መጥተዋል። ይሁንና የጸጥታው ሁኔታ በነበረበት ይቀጥሏል። ሙቲጋ የኢትዮጵያ መንግስትና ተፋላሚዎቹ ለቀውሱ ፈጣን መፍትሄ ማግኘት እንደሚገባቸው ይመክራሉ።
We now see that the war has entered its second year with no end in sight.
ማቆሚያ የሌለው በሚመስል ሁኔታ ጦርነቱ ሁለተኛ ዓመቱን መያዙን ተመልክተናል። ኢትዮጵያ ለቀጠናው ሰላም ካላት ድርሻ አንጻር ሁኔታው ከምንም ጊዜ በላይ ወሳኝና አሳሳቢ ነው። ከመቼውም ጊዜ በላይ አፋጣኝ እልባት ላይ ሊደርሱ ይገባል። ኢትዮጵያ ውስጥ አለመረጋጋት የሚቀጥል ከሆነ በአገሪቱ ውስጥ ከሚደርሰው ሰዎች ሕይወት እልፈት፣ ኢኮኖሚና የጤና አገልግሎት ፈተና በተጨማሪ ወደ ሌላው ጎረቤት የሚዳረስ ውጤት ሊኖረው ይችላል።
ባለፈው ሳምንት የዩናይትድ ስቴትስ መንግስት በጦርነቱ ላይ ያለውን ተቃውሞ ለማሳየት በኤርትራ ጦር ባለስልጣናትና የንግድ ተቋማት ላይ ማዕቀብ ጥሏል። የኤርትራ ወታደሮች ከኢትዮጵያ ወታደሮች ጎን በመሆን በሰሜኑ የኢትዮጵያ ክፍል ተሰልፈዋል። ተፋላሚዎቹ አካላት ወደ ቀውስ እየሰጠሙ ይገኛሉ። የትግራይ አመራሮች ጠቅላይ ሚኒስትር አብይን ለማስወገድ እየጣሩ ሲገኙ፣ መንግስቱ በበኩሉ ከምንም ድርድር በፊት አማጽያኑ እውቅና እንዲሰጡት ጠይቋል።
አመሰግናለሁ ሀብታሙ። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ታዲያ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ነው። ኢትዮጵያ ውስጥ አሁን ያለው ችግር ወይም ኢትዮጵያ ያለችበት ችግር በውጭ ሀገሮች ጣልቃ ገብነት ሊፈታ እንደማይችል፣ መፍትሄውም ከውስጥ መምጣት እንዳለበት ሁለት በኢትዮጵያ ያገለገሉ የዩናይት ስቴትስ የቀድሞ አምባሳደሮች አሳሰቡ። በሰሜን ኢትዮጵያ ላለፉት አንድ ዓመት ሲካሄድ የቆየውን ጦርነት አስመልክቶ የአሜሪካ ድምፅ ያነጋገራቸው አምባሳደር ቲቦር ናዥ እና አምባሳደር ዶናልድ ቡት በዘውግ መከፋፈል ኢትዮጵያን አሁን ያለችበት ችግር እንደዳረጋት ገልጠው ኢትዮጵያውያን ልዩነቶቻቸውን አቻችለው በአንድነት በሰላም መኖር የሚችሉበትን መንገድ መፈለግ አለባቸው ብለዋል። ዲፕሎማቶቹን ያነጋገረችው ካሮል ካስቴል ናት። ስመኝሽ የቆየ ወደ አማርኛ መልሳ እንደሚከተለው ታቀርበዋለች።
በኢትዮጵያና በጊኒ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትና በትራምፕ አስተዳደር ረዳት የውጭ ጉዳይ ሚኒስትር የነበሩት ታቦር ናዥ እንዲሁም በኢትዮጵያ፣ ላይቤሪያና ዛምቢያ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡዝ አርብ ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ውስጥ በቆዩበት ጊዜ ኢትዮጵያውያን ለውጭ ኃይል ግፊት የማይንበረከኩ መሆናቸውን ማስተዋላቸውንና የዓለም አቀፉ ማህበረሰብ ሚና ኢትዮጵያውያን የራሳቸውን ችግር በራሳቸው እንዲፈቱ ሁኔታዎችን ማመቻቸት ብቻ መሆን እንዳለበት ተናግረዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማንና የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጆ ኦባሳንጆ ኢትዮጵያ አሁን ካለችበት ቀውስ እንድትወጣ እያደረጉት ያሉትን ጥረት ያደነቁት አምባሳደር ቡዝ ኢትዮጵያውያን ግን ለውጭ ግፊት በቀላሉ እጅ አይሰጡም ብለዋል።
ኢትዮጵያውያን ኩሩና ራሳቸውን የቻሉ ሰዎች ናቸው። ከውጪ የሚመጣን ጫና በቀላሉ አይቀበሉም። አስቸጋሪ ሊሆኑ ይችላሉ። ስለዚህ የሚያስፈልገው ከወሬ የዘለለ ተግባር ነው።
በዚህ የሚስማሙት አምባሳደር ናዥ በበኩላቸው ኢትዮጵያ አሁን ካለችበት ችግር የምትወጣው መፍትሄው ከራሳቸው ከኢትዮጵያውያን ሲመጣ ብቻ መሆኑን አስመረውበታል።
መፍትሄው መምጣት ያለበት ከውስጥ እንጂ ከውጭ አይደለም። ከፍተኛ ችሎታ ያላቸውን 100 የተለያዩ መልእክተኞችን መላክ እንችላለን። አሁን ነገሮች ካሉበት አንጻር ግን ምንም አይነት ልዩነት ማምጣት የሚችሉ አይመስለኝም።
አምባሳደር ናዥ አክለው የምዕራብ ሀገራት ብቻ የኢትዮጵያን ችግር ለመቅረፍ መቀናጀታቸው በቂ አለመሆኑንና ቻይናና መካከለኛው ምስራቅ ያሉ ሀገራትም የመፍትሄው አካል መሆን አለባቸው ሲሉ ሀሳባቸውን ሰጥተዋል። ሁለቱም የዩናይትድ ስቴትስ ዲፕሎማቶች ከአሜሪካ ድምፅ ዘጋቢ ካሮል ካስቲዮ ጋር በነበራቸው ቆይታ በኢትዮጵያ ሲተገበር የኖረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት ኢትዮጵያ አሁን ላለችበት ችግር መሰረት እንደሆነም ጠቅሰዋል። የደርግን መውደቅ ተከትሎ ስልጣን የያዘው የህወሓት መንግስት ይህን ስርዓት ማምጣቱን ያስታወሱት አምባሳደር ናዥ በኢትዮጵያ ውስጥ ግን አለመስራቱን ተናግረዋል።
Ethnic federalism works in a place like Switzerland where you have
ዘርን መሰረት ያደረገ የፌዴራሊዝም ስርዓት ሊሰራ የሚችለው እንደ ስዊዘርላንድ ባሉ የተለያዩ ጎሳዎች ሳይጋጩ ሀብታቸውን መጠቀም በሚችሉባቸው አገሮች ናቸው። በኢትዮጵያ ግን የሚጋሩት ድህነት በመሆኑ ሁኔታው መልኩን ቀየረ።
በኢትዮጵያ በአሁን ወቅት የሚታየው ችግር የተባባሰው የፖለቲካ አመራሮች ከህዝብ ድጋፍ ለማግኘት ዘርን መጠቀማቸው ነው ያሉት አምባሳደር ቡዝ በበኩላቸው በኢትዮጵያ የተሞከረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት የታሰበውን ውጤት አለማምጣቱ ለዚህ ልዩነት መስፋፋት አስተዋጽኦ እንዳደረገ አስምረውበታል።
This generated a lot of antagonism from other ethnic groups.
ይህ ስርዓት ከተለያዩ ከሌሎች ጎሳዎች በጣም ብዙ ጥላቻ እንዲመጣ አድርጓል። ስለዚህ አሁን ኢትዮጵያውያን ሊያደርጉ የሚገባው ወደ ኋላ ተመልሰው እንዴት ልዩነታቸውን በተቻቻለ መንገድ እንደገና በሰላም አብረው መኖር እንደሚችሉ መላ መፈለግ ነው።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አድርገዋቸው የነበሩ የፖለቲካ መሻሻሎች በኢትዮጵያ ታሪክ ጉልህ ቦታ የሚሰጣቸው ነበሩ ያሉት አምባሳደር ናዥ ኤርትራ በኢትዮጵያ ጉዳይ ጣልቃ እንድትገባ የኢትዮጵያ መንግስት መፍቀዱን ግን በጥብቅ ተቃውመዋል።
He saw this as a phenomenal opportunity to get
ኤርትራ ሁኔታውን ለብቀላ እንደሚመች አጋጣሚ ነው ያዩት። ለዚያም ነው መጀመሪያ በትግራይ ህዝብና ከኤርትራ ሸሽተው በትግራይ ስደተኛ መጠለያ ጣቢያዎች ውስጥ በነበሩ ኤርትራውያን ላይ የደረሱት የሰብአዊ መብት ጥቃቶች በኤርትራ ወታደሮች የተፈጸሙት።
አምባሳደር ቡዝም የኢትዮጵያ መንግስት የፈጸመው ዋነኛ ስህተት ህወሓት በኢትዮጵያ መከላከያ ሰራዊት ላይ ያደረሰው ጥቃት ምላሽ ሲሰጥ ኤርትራ ጣልቃ እንድትገባ መፍቀዱ ነው ሲሉ የኤርትራን ሚና አውግዘዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገር ውስጥ ላለው ግጭት እያበረከቱት ያለው አፍራሽና ገንቢ ሚና የራሱን አስተዋጽኦ ያበረከተ መሆኑን አጽንኦት ሰጥተው የተናገሩት ዲፕሎማቶች በኢትዮጵያ ያለው ችግር ከስር መሰረቱ እንዲፈታ ከተፈለገ ኢትዮጵያኖች አንድ ላይ ተቀምጠው ስለወደፊታቸው መነጋገር አለባቸው ብለዋል። ከኢትዮጵያ ውጪ ያለው ዓለም አቀፉ ማህበረሰብም ለኢትዮጵያ መሆን አለበት ብለው የሚያስቡትን አቅጣጫ ከመዘጋጀት ይልቅ ህዝቡ በራሱ ችግሮቹን መፍታት የሚችልበትን መንገድ በማመቻቸት ብቻ እንዲያግዝ አሳስበዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስምኝሽ። አድማጮች፣ ተከታዩም ርዕስ እዚሁ ዋሽንግተን ዲሲ ያቆየናል። ታዲያ ስለ ዋሽንግተን ነው። የዩናይትድ ስቴትስ ውስጥ የብዙ ቃዎችና አገልግሎቶች ዋጋ ማሻቀቡ ተዘገበ። በኢኮኖሚ አያያዛቸው የተነሳ በተፈጠሩ ስጋቶች ላይ የህዝብ ድጋፋቸው እየቀነሰ የመጣባቸው ፕሬዚዳንት ጆ ባይደን ግዙፉ የማህበራዊ ጉዳዮች ወጪ እቅዳቸው በምክር ቤቱ እንዲጸድቅላቸው ግፊት እያደረጉ ነው። ሚሼል ኩዊን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንዲህ ታቀርበዋለች።
በኮቪድ-19 ወረርሽኝ የተነሳ የተዳከመው የሀገሪቱ ኢኮኖሚ ለማንሰራራት እየሞከረ ባለበት በዚህ ወቅት የምግብና የሌላ ሌላውም ለቤት የሚያስፈልግ ቁሳቁስ፣ የነዳጅ፣ የመኪና፣ የቤትም ጭምር ዋጋ በጣም እየናረ ነው። የብሔራዊ የኢኮኖሚ ምክር ቤት ዳይሬክተሩ ብራያን ዲስ በዚህ ሳምንት ለኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም በሰጡት ቃል ሁኔታውን እንዲህ ሲሉ አስረድተዋል።
Well, inflation is high and it's affecting Americans in their
ትልቅ ዋጋ ንረት ነው። በመሆኑም አሜሪካውያን ኪሳቸውን እየጎዳም እያሳሰባቸውም ነው።
የባይደን አስተዳደር የዋጋ መናሩ ምክንያት በኮቪድ-19 መሃል ሰራተኞች ወደ የስራ ገበታቸው እንዲመለሱ ጥረት እያደረግን ባለንበት በዚህ ወቅት በተደቀኑ ችግሮች የተነሳ ነው በማለት ያስረዳል። ይህ ሁኔታም ይላል ዋይት ሃውስ ሁኔታው ዲሞክራቶች ያቀረቡት የአየር ንብረት ነክ መርሃ ግብሮችንም ያካተተው ግዙፉ የሁለት ትሪሊዮን ዶላሩ የማህበራዊ ጉዳዮች ወጪ እቅድ ማለፍ እንዳለበት አግልቶ የሚያሳይ ነው። የተወካዮች ምክር ቤት በረቂቅ ህጉ ላይ በዚህ ሳምንት ድምጽ ሳይሰጥበት እንደማይቀር ነው የሚጠበቀው። የብሔራዊ የኢኮኖሚ ምክር ቤቱ ዳይሬክተር ብራያን ሪዝ እንዲህ ሲሉ ያስረዳሉ።
We want to improve the productive capacity of our
የኢኮኖሚያችንን የማምረት አቅም ለማሻሻል እንፈልጋለን። ያ ሲሆን በሸመታው ዋጋ ላይ ያለውን ጫና ቀለል ያደርገዋል። የሰራተኞች ቁጥርም እንዲጨምር እንሻለን። እሱም የዋጋ ንረቱን ያረግበዋል።
እቅዱን የሚቃወሙ ሪፐብሊካን የምክር ቤት መሪዎች በበኩላቸው ወጪው ብዙ ነው፣ በዚያም ላይ የዋጋ ንረቱን ያባብሳል በማለት ይከራከራሉ። ሪፐብሊካኑ ሴኔተር ጃን ባራሶ ለኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም በሰጡት ቃለ መጠይቅ እንዲህ ብለዋል።
The reason I think prices are going to go way up is because of some of the things that they have put into the
የዋጋ ንረቱ በጣም እየጨመረ የሚሄድ ይመስለኛል። ይህን እምልበት ምክንያት ረቂቅ ህግ ውስጥ የጨመሯቸው ኤነርጂና አየር ንብረትን የሚመለከቱ እቅዶች አሉ። አሜሪካውያን አሁንም ለቤት ማሞቂያ፣ ለመኪና ነዳጅና ለምግብም ጭምር ወጪያቸው በጣም ብዙ ነው። በመጪው ዓመት የኤነርጂ ዋጋ በጣም ነው የሚጨምረው።
አንዳንዶች በፕሬዝደንት ባይደን ላይ እንዲበሳጩባቸው የሚያደርገውም የኢኮኖሚው ይዞታ ነው። በቅርቡ ዋሽንግተን ፖስት እና ኤቢሲ ኒውስ ባካሄዱት የህዝብ አስተያየት ግምገማ መሰረት የፕሬዝደንቱን የኢኮኖሚ አያያዝ የሚደግፉት 39 ከመቶ ብቻ ናቸው።
ክብራትና ቆንጅታየን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን አንድ ዜና አለን። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ ሰሞኑን በኢትዮጵያ የሚገኙ ሰራተኞቹ የታሰሩበት መሆኑን ሲያስታውቅ የነበረው የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ 34 የሚሆኑት መፈታታቸውን አስታውቋል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው ቅንብር ሐኪሞን ይጠይቁ። በሐኪሞን ይጠይቁ ለምሽቱ ላለፈው ከአንድ ዓመት ተኩል በላይ ጊዜ ትኩረት ሰጥተን በልዩ ትኩረት አዲስ የሚደረስባቸውን የሳይንስ ግኝቶችና የበሽታውን ይዞታ አስመልክቶ ስናቀርብ ከነበረው የኮቪድ-19 ዓለም አቀፍ ወረርሽኝ ወጣ ብለን በአንድ ወቅታዊ ርዕሰ ጉዳይ ላይ ነው የምናተኩረው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ጥላሁን አደራ በቨርጂኒያው የኮመንዌልዝ ዩኒቨርሲቲ የኤፒዴሞሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። ወደ ዝግጅቱ ልውሰዳችሁ። ፕሮፌሰር ጥላሁን አደራ በቅድሚያ ለጊዜው አመሰግናለሁ።
እኔም ስለጋበዝከኝ አመሰግናለሁ አሉላ።
ፕሮፌሰር ጥላሁን ሰዎች በብዛት ተፋፍገው በሚገኙባቸው ስፍራዎች የሚከሰቱ ሁኔታዎችን ለማጤን ነው። በኢትዮጵያ በተለያዩ አካባቢዎች በአሁኑ ሰዓት ባሉ ግጭቶች ሳቢያ ሰዎች ተፈናቅለው ከአንድ ቦታ ወደ ሌላ በሚሄዱበት ከፍተኛ የምግብ እጥረት፣ ንጹህ የመጠጥ ውሃ፣ የንጽህና አጠባበቅ አገልግሎት በሌለበት አካባቢ ያ ከፍተኛ ቁጥር ያለው ሕዝብ እጅግ ተፋፍገው በሚገኝበት ሁኔታ ምን አይነት የጤና ችግሮች ሊያሳስቡ ይችል ይሆን? በቅድሚያ ፈጥኖ የሚመጣው ሰው የሚያጣድፈውን ችግር ነው የሚታሰበውና የምግብ ጉዳይ መታሰቡ አይቀርም። ነገር ግን በችግር ላይ ችግር ተደራራቢ ችግሮች የሚከሰቱበት ሁኔታ የሚፈጠርበት አጋጣሚ ነውና የሚከሰተው የትኞቹ ቅድሚያ ሊታሰቡ ይገባል? ፕሮፌሰር ጥላሁን እንዲህ ባለ ሁኔታ ውስጥ
ሰዎች በተለያዩ ግጭቶች የተነሳ ተፈናቅለው ባሉበት ጊዜ የሚጠለሉበት ቦታ፣ የሚቀመጡበት ቦታ የተፋፈገና በጣም የማይመች ችግር ያለበት ቦታ መሆኑ የታወቀ ነው። እንደነዚህ አይነት ቦታዎች ላይ የሚከሰቱ ችግሮች መካከል አንደኛው የምግብ እጥረት ነው። እንዳውም ከምግብ እጥረትም አልፎ የሚላስ የሚቀመስ የሚጠፋበት ሁኔታ ውስጥ ነው የሚሆኑት እነዚህ ሰዎች። መተፋፈጉ ሌላው የሚያስከትለው የንጹህ ውሃ ማጣት፣ የንጽህና የአካባቢ ንጽህና እጥረት፣ የመጠለያ ብቃት አለመኖር፣ መተፋፈግ በትንሽ ቦታ ላይ ወይም ደግሞ ውጪ መሆን ማለት ነው። እነዚህ አንድ ጋር በሚሆኑበት ጊዜ ሊያስከትሉ የሚችሉ የከፋ ውጤቶች እንዳሉ የታወቀ ነው። በእነዚህ ምክንያት የክትባት አቅርቦት በጣም ይቀንሳል። ለምሳሌ ኩፍኝ ክትባት ወይም ደግሞ ሌላ የበሽታ ክትባት ሊወስዱ የነበሩ ሰዎች አሁን የክትባቱ ሁኔታ በጣም ይቀንሳል። ያ የክትባቱ ሁኔታ በጣም በሚቀንስበት ጊዜ ተላላፊ በሽታ የሚዛመትበት ሁኔታ ይፈጠራል። እንደነዚህ አይነት ባሉበት ሰው በተፋፈገበት ሁኔታ በቂ የሆነ የሕክምና አገልግሎት ስለማይኖር ትንሹ ነገር ትልቅ የሆነ ወደ ከፋ ሁኔታ ላይ ሰዎችን ያደርሳል። ስለዚህ እነዚህ የመተፋፈግ ሁኔታ ያው እንግዲህ ቀደም እንዳልከው ኮቪድንም አሁን ብንተወው ብለሃል፣ ነገር ግን ኮቪድ ደግሞ ሊሰራጭ እና ሊዛመት የበለጠ የሚያመች ይሆናል። እንደዚህ አይነት የተፋፈገ ሁኔታ ሰዎች በቂ ምግብ ባለማግኘት ምክንያት ሰውነታቸው ሲደክም፣ በሽታን መቋቋም ሲያቅታቸው፣ ረሃብ ሲበዛ፣ ችጋር በሚበዛበት ጊዜ በዚያው መጠን ደግሞ የበሽታውም ኃይል በዛ አካባቢ የከፋ ውጤት እንዳለው ታይቷል።
ፕሮፌሰር ጥላሁን እንዲህ ባለው ሁኔታ በተለይ ሕጻናት ላይ በስፋት የታዩ በሌሎች እንዲህ ያለ ግጭት በበረከተባቸው መሰል አካባቢዎች የታዩ ችግሮች ምሳሌ የሚሆኑ ማዛመድ የሚቻሉ ሁኔታዎች ይኖር ይሆን?
እንዳውም በጣም በስቶ የሚታየው ከአምስት ዓመት እድሜ በታች ባሉ ሕጻናት ላይ እጅግ የከፋ ውጤት እንዳለው በተደጋጋሚ እንዲህ አይነት በተፈጠረባት በተለያዩ ሀገሮች ለምሳሌ በዩጋንዳ፣ በኮንጎ፣ በቡሩንዲ፣ በሴራሊዮን፣ በአንጎላ፣ በኢራቅ በእነዚህ ሁሉ ሀገሮች ታይቷል። እና ይሄ እንዲህ አይነቱ እየተደጋገመ በተለይም ደግሞ ታዳጊ በህፃናት ላይ አስከፊ በሆነ ሁኔታ ይመጣል።
መልካም ፕሮፌሰር ጥላሁን እንግዲህ ዋና ዋናዎቹን ችግሮች ፊት ለፊት አምጥተናል። ምናልባትም በአንዳንድ ቦታዎች እየተከሰቱ ሊሆን ይችላል። በመቶ ሺዎች የተፈናቀሉ ሰዎች ከአንድ ቦታ ወደ ሌላ ቦታ በሚሄዱበት አንዴ ብቻ አይደለም፣ በተጠለሉባቸው አካባቢዎችም በተደጋጋሚ የሚፈናቀሉ እንደገና ወደ ሌላ ቦታ ለመሄድ የሚገደዱ ሰዎች መኖራቸውን በዜና ዘገባዎች ተመልክተናል። እንዲህ ባለው ሁኔታ እንደ ማህበረሰብ ሊደረጉ የሚችሉት ጉዳዮች ምናልባት በርካታ ሊሆን ይችላሉ። ቀደም ብዬ እንዳልኩት መጀመሪያ ቀኑንም ለመዋል የሚበላ የሚጠጣ ነገር ማግኘት ቅድሚያ የሚሰጠው መሆኑ ግልጽ ነው። አጣዳፊው ችግር እሱ ነው የሚሆነው። ነገር ግን በዚያ በተዳከመ ሁኔታ ውስጥ በሽታዎች ከተነሱ በወረርሽኝ መልክ የሚነሱ በሽታዎች የሚያሳስባሉና የትኞቹ በሽታዎች በወረርሽኝ መልክ እንዳይነሱ ያሰጋሉ እንዲህ ባለው ሁኔታ?
ጥሩ ጥያቄ ነው። በእንደዚህ አይነት ሰው በሚፈናቀልበት ጊዜ ቀየውን ለቆ ያለመደው ቦታ ላይ በማይመች ሁኔታ ምግብ እጥረት ባለበት፣ በቂ ውሃ በሌለበት፣ በቂ አካባቢ ንጽህና የሌለበት፣ መጠለያ እንኳን በቂ በሌለበት ሁኔታ ውስጥ በሚኖርበት ጊዜ የነዚህ የተላላፊ በሽታዎች መዛመት እጅግ በስቶ ይታያል። ከነዚህ መካከል አንደኛ የመተንፈሻ ቧንቧ ኢንፌክሽንስ የምንላቸው አፐር ሬስፒሬተሪ ኢንፌክሽን የምንላቸው በጣም በቀዳሚነት ይታያሉ። ኮቪድ አንደኛው ነው። ሌላው ደግሞ ተቅማጥ ጋር የተገናኙ በሽታዎች እጅግ በሆነ መልክ ይዛመታሉ። በተለይም ደግሞ ቅድም እንዳልኩት ከአምስት አመት በታች ያሉ ህጻናትን የሚጨርሰው አንደኛውና ዋነኛው በተቅማጥ ጋር የተያያዙ በሽታዎች አሉ። ሌላ ደግሞ ክትባት በጣም ትልቅ መሆኑን የምንመለከተው እንዲህ አይነት ችግር ሲመጣ ነው። በአንድ አካባቢ የሚኖሩ ሰዎች ክትባት ለምሳሌ ሚዝልስ ወይም ኩፍኝ የምንለው ከ80% በላይ ካልተከተቡ የበሽታው መዛመት በጣም ይጨምራል እና ያ ብዙ ክፉ ነገር ላይ ይዳርጋል ሰዎች። ሌሎቹ ደግሞ እንደ ኮሌራ ያሉ ወባ ራሱ ሜኒንጃይተስ ተደጋጋሚ ትኩሳት የሚባለው የሳምባ ነቀርሳ HIV/AIDS እነዚህ ሁሉ ተደራርበው የሚመጡ በአንድነት ደግሞ ያንን የተጎዳ ወገን የበለጠ ለማጥቃት የሚመጡ ናቸው እና እነዚህ ሁለቱ የክፋት ጓደኞች ይባላሉ። ጦርነትና ተላላፊ በሽታዎች እነዚህ ሁለቱ እና እነዚህ ሁለቱ አንድ ጋር በሚሆኑበት ጊዜ የሚያመጡት መዘዝ ይሄ ነው ማለት አይቻልም።
መልካም ፕሮፌሰር ጥላሁን ችግሮቹን አንስተናል። በዚህ በየሳምንቱ በሚቀርበው ምጥን ዝግጅታችን ዋና ዋናዎቹን ችግሮች ጎልተው የሚታዩትን አንስተናል። እንዲህ ባለው ሁኔታ ማህበረሰቦች ምን ሊያደርጉ ይችላሉ? አካባቢ መሪዎች፣ በግለሰቦች ጭምር ሊደረጉ የሚችሉ ጥንቃቄዎችን እንመለከታለን። ከቀውስ ጋር የተገናኙ፣ ከግጭት ጋር የተገናኙ፣ ጦርነት ባለበት ሁኔታ ውስጥ የሚከሰቱ ከዚህም ሰፋ ያሉ ሁኔታዎችን የሚመለከት ውይይት እርሶንና የእርሶን የሙያ አጋሮች የአእምሮ ሕክምናን ጨምሮ ለምናደርገው ውይይት መልሰን እንደምናገኙ ተስፋ አደርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እንዲሁ አመሰግናለሁ።
በሌላ ጤና ነክ ቅንብር ደግሞ ወደ አቡጃ ልውሰዳችሁ። ናይጄሪያ ጥለዋት የሚሰደዱ የሕክምና ባለሙያዎችን ለማቆየት አዲስ መላ ጀምራለች። የቲሞቲ አቢዞን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል።
ናይጄሪያዊው ሐኪም ቺሜዚ ኢቢ የሀገሪቱን ደካማ የጤና ስርዓት ያስታውሳሉ። ከሁለት ወራት በፊት በእንግሊዝ የስራ እድል አግኝተዋል። እድሉንም ተቀብለዋል። ሀገሬን የለቀቅኩት ብስጭቴ እያየለ በመምጣቱ ነው። ከተቀጠርኩ በኋላ ለአራትና አምስት ወራት ምንም ክፍያ ሳይፈጸምልኝ ነበር የሰራሁት። ብዙ ወጪ፣ ብዙ ኃላፊነቶች ነበሩብኝ። በዚያ ላይ ደግሞ በየቀኑ በስራ ላይ የመገኘት ግዴታም ነበረብኝ ያሉት ዶክተር ኢቤ የተሻለ ደሞዝ የሚከፍል ስራ ፍለጋ በየዓመቱ እንግሊዝን፣ ዩናይትድ ስቴትስን፣ ሳውዲ አረቢያና ካናዳን ዋነኛ መዳረሻ አድርገው ከሚሰደዱ 2000 ገደማ ሐኪሞች መካከል አንዱ ናቸው። መረጃው ከሀገሪቱ ብሔራዊ የጤና ባለሙያዎች ማህበር የተገኘ ነው። ማህበሩ እንደሚለው ዝቅተኛ ክፍያ፣ ክፍያን የተመለከቱ አድማዎችና ምቹ ያልሆኑ የጤና ዘርፉን የተመለከቱ የመንግስት ፖሊሲዎች የጤና ባለሙያዎች ወደ እነዚህ ሀገራት የመጉረፋቸው ምክንያቶች ናቸው። ገንዘብ ግን ብቸኛው ለዚህ የምሁራን ፍሰት ምክንያት አይደለም። ናይጄሪያዊው የአይን ሐኪም ኢፊኒያ ዩጉኒ ይህን ይናገራሉ። ለስራ የሚያስፈልጉ ሁሉም ቁሳቁሶች እንደ ልብ በሚገኙበት ስፍራ ስራዬን ማከናወን እፈልጋለሁ ያሉት። ክፍያም በተመለከተ በሕክምና ባለሙያዎችና በመንግስት መካከል ያለው አለመግባባትና የተከታተሉት አድማዎች ዓመታትን ተሻግረዋል። በቅርቡ በብሔራዊ የሐኪሞች ማህበር አስተባባሪነት የተደረገው አድማ ከሁለት ወራት በኋላ ነበር የቆመው። የናይጄሪያ ብሔራዊ የሐኪሞች ማህበር የሐኪሞች ፍልሰት ለዝቅተኛው የሀገሪቱ የሐኪም ታማሚ ምጥጥን ምክንያት እንደሆነ ይገልጻል። ብለሲንግ ኡክቦሩን የመሰሉ ሐኪሞች በበኩላቸው ሀገራቸውን መልቀቅ አይፈልጉም። በውጭ ሀገራት ለመስራት በርካታ እድሎች ነበሩኝ። ይሁንና ሀገሬን የጤናውን ዘርፍ ማጠናከር መርጫለሁ ያሉት በዚህ ወር ሐኪሞችን በሀገር ቤት ለማቆየት ያለመው የሀገሪቱ መንግስት የደሞዝ ጭማሪ ለማድረግ ቃል ገብቷል። ኢጂኪ ኦርጂ የተባሉት የሕክምና ባለሙያ ግን ሐኪሞች በሀገራቸው እንዲቆዩ ከተፈለገ ሰፋ ያለ መፍትሄ እንደሚያስፈልግ ይጠቁማሉ።
But our healthcare system is so broken that we need a lot of resources.
የህክምና ዘርፉ ተሰናክሏል። ለንፈጥር ከመንፈልገው ጥቂቱን እንኳን ኦን ለማድረግ ብዙ አቅርቦቶችና ሰፊ ግልጽነት ተጠያቂነት ያስፈልጋል ነው ያሉት። እስከዚያው ድረስ ግን በጂዎች የሚቆጠሩ ናይጄሪያውያን የጤና ባለሙያዎች በውጭ ሀገራት ስራ ለማግኘት ጥረታቸውን ይቀጥላሉ።
አመሰግናለሁ ሀብታሙ ስዩምን። አድማጮች አሁን ሳምንታዊው ስፖርት ነው። ለዚህ ዝግጅት ታዲያ ኬኔዲ አባተ ነው የሳምንቱን የስፖርት ዜናዎች አካቶ ተከታዩን ያቀናብራልን።
የፍጻሜውን ጨዋታ በ10 ተጫዋቾች የተጫወተችው ኢትዮጵያ የሴቶች ከ20 አመት በታች የሴካፋ ዋንጫን አሸንፋለች። ከ20 አመት በታች የሴቶች የሴካፋ ዋንጫ ጨዋታ ኢትዮጵያ አዘጋጇን ኡጋንዳን በመርታት ነው የውድድሩ ሻምፒዮና የሆነችው። ማክሰኞው ለት በተደረገው ጨዋታ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ለ6 ደቂቃ ብቻ ነበር በሜዳ መቆየት የቻለችው። ግብ ጠባቂዋ ገና በጊዜ በቀይ ካርድ ከሜዳ ከወጣች በኋላ የኢትዮጵያ ብሔራዊ ቡድን በ10 ተጫዋቾች ለመጫወት የተገደደ ሲሆን ኡጋንዳ እስከ ረፍት ድረስ 2-0 በሆነ ውጤት ብትመራም ለኢትዮጵያ ከረፍት መልስ ረዴት አስረሳኝ፣ አራያት ኦዶንግና ቱሪስት ለማባስ ቆጠሯቸው 3 ጎሎች ኢትዮጵያ ውድድሩን 3-2 በማጠናቀቅ የዋንጫው ባለቤት ሆናለች። ውድድሩ በ6 ሀገራት መካከል የተካሄደ ሲሆን በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው የኢትዮጵያ ብሔራዊ ቡድን የዋንጫውን ጨዋታ ጨምሮ በውድድሩ ያደረጋቸውን 5 ጨዋታዎች በሙሉ በአሸናፊነት አጠናቋል። የቡድኑ አባላት ወደ አዲስ አበባ ከተመለሱ በኋላ የኢትዮጵያ እግር ኳስ ፌዴሬሽን ባዘጋጀው የምስጋናና የራት ግብዣ መርሃ ግብር ላይ የማበረታቻ የገንዘብ ሽልማት ተበርክቶላቸዋል። በገንዘብ ሽልማቱ ለቡድኑ መሪ 70,000 ብር፣ ለዋና አሰልጣኝ 100,000 ብር፣ ለምክትል አሰልጣኞች ለእያንዳንዳቸው 77,000 ብር፣ ለቴክኒክ ባለሙያ 75,000 ብር፣ ለተጫዋቾች ለእያንዳንዳቸው 60,000 ብር፣ ለሕክምና ባለሙያዎች ደግሞ 50,000 ብር ተበርክቷል። ፌዴሬሽኑ በድምሩ 1,860,000 ብር ለሽልማቱ ወጪ አድርጓል። ለዓለም ዋንጫ ማጣሪያ የመጨረሻ የምድብ ጨዋታዋን ትናንት ያደረገችው ኢትዮጵያ ምድቡን በ3ኛነት አጠናቀቀች። የምድቡን 6ኛ ጨዋታ በትናንትናው ዕለት ሐራሬ ላይ ከዚምባብዌ አቻቸው ጋር ያደረጉት ዋሊያዎቹ አንዳቻ ተለያይተዋል። ከጨዋታው በኋላ የብሔራዊ ቡድኑ ዋና አሰልጣኝ ውበቱ አባተና አምበሉ ጌታነህ ከበደ በሰጡት መግለጫ ቡድናቸው በኳስ ቁጥጥር የተሻለ እንደነበረ እንዲሁም ከጊዜ ወደ ጊዜ እየተሻሻለና እየተገነባ የመጣ ቡድን ስለመሆኑ መናገራቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በምድብ 7 ተደልድሎ የዓለም ዋንጫ የቅድመ ማጣሪያ ውድድሩን ሲያደርግ የነበረው የኢትዮጵያ ብሔራዊ ቡድን ከዓለም ዋንጫ ውጪ መሆኑን ካረጋገጠ በኋላ ያደረጋቸውን 2 ጨዋታዎች በአቻ ውጤት ነው ያጠናቀቀው። ከዚምባብዌው ጨዋታ በፊት ደቡብ አፍሪካ ላይ ሐሙስ ለት ከጋና ብሔራዊ ቡድን ጋር የተጫወተው ብሔራዊ ቡድኑ በተመሳሳይ 1-0 መለያየቱ ይታወሳል። ትናንት ምሽት በተደረገ ሌላ የምድቡ የመጨረሻ ጨዋታ ጋና ደቡብ አፍሪካን አስተናግዳ በአንድሬ አየው ብቸኛ የፍጹም ቅጣት ምት ጎል 1-0 በማሸነፍ ከምድቡ ወደ ቀጣዩ ዙር የማጣሪያ ውድድር ማለፍ ችላለች። የአመቱ ምርጥ ከ20 አመት በታች የወንድና ሴት አትሌት እጩ ዝርዝር ውስጥ ኢትዮጵያውያን አትሌቶች በሁለቱም ጾታ ተካተቱ። በሚቀጥለው ወር ከሚካሄደው የ2021 የዓለም አትሌቲክስ ሽልማቶች በፊት ዘንድሮ ባደረጓቸው ውድድሮች ድንቅ ውጤት ያስመዘገቡ በሁለቱም ጾታ ምርጥ ከ20 አመት በታች እጩ አትሌቶች ይፋ ሆነዋል። የ2021 ምርጥ ወንድና ሴት ተስፋ የተጣለባቸው ተተኪ አትሌቶች ራይዚንግ ስታር ዘርፍ እውቅናን በማግኘት የሽልማቱ አሸናፊ ለመሆን ከሁለቱም ጾታ በእጩነት የተመረጡ 5 አትሌቶችን የዓለም አትሌቲክስ ነው ይፋ ያደረገው። በወንዶች ምድብ በኬንያ በተካሄደው ከ20 አመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር የወርቅና በ5000 ሜትር ደግሞ የብር ሜዳሊያዎችን ያሸነፈው ኢትዮጵያዊው ታደሰ ወርቁ በእጩነት ቀርቧል። 2 የዩናይትድ ስቴትስ፣ 1 የኬንያና 1 የፈረንሳይ አትሌቶች ከታደሰ ጋር ለመፎካከር በእጩነት ተመርጠዋል። በኬንያው ሻምፒዮና በ3000 ሜትር መሰናክል የብር ሜዳሊያ ማሸነፍ የቻለችው ዘርፌ ወንድማገኝ ደግሞ በሴቶች ምድብ ለምርጥ ከ20 አመት በታች አትሌት ዘርፍ የታጨች ኢትዮጵያዊት ነች። ከዘርፌ ጋር ለእውቅናው የሚፎካከሩት የታላቋ ብሪታንያ፣ የፊንላንድ፣ የናሚቢያና የዩናይትድ ስቴትስ አትሌቶች ናቸው። አሸናፊዎቹ እንደ አውሮፓውያኑ ታህሳስ 1 በተለያየ ዘርፍ በሚካሄደው የዓለም አትሌቲክስ የ2021 ሽልማቶች ስነ ስርዓት ላይ በቀጥታ ስርጭት ይገለጻሉ። ተስፋ ተጥሎባት የነበረችው ኤርትራዊት የዓለም ብስክሌት ማዕከል ብስክሌተኛ ደሴት ኪዳኔ በመኪና አደጋ ሕይወቷ አለፈ። የ21 ዓመቷ ወጣት ብስክሌተኛ በአስመራ በልምምድ ላይ እያለች ባለፈው ሰኞ በመኪና አደጋ ለሞት መዳረጓ ነው የተገለጸው። በመኪና ግጭት ሕይወቷ ማለፉ ከመታወቁ ባለፈ ስለ አሟሟቷ የወጣ ዝርዝር መረጃ እንደሌለ ብስክሌተኛዋን በአባልነት ያቀፈውና በስዊዘርላንድ የሚገኘው የዓለም ብስክሌት ማዕከል አስታውቋል። በኤርትራዊቷ ብስክሌተኛ ደሴት ኪዳኔ ሞት ብዙዎች ሀዘናቸውን የገለጹ ሲሆን ከነዚህም መካከል ዓለም አቀፉ የብስክሌተኞች ህብረት ይገኝበታል። በማያቋርጥ ፈገግታዋ፣ በደግነቷ፣ በአክብሮቷና ብስክሌት ለመጋለብ ባላት ጥልቅ ፍቅር ደሴት ኪዳኔ ተከስተ እጅግ የምትናፈቅ ተስፋ የሚጣልባት ወጣት ባለተሰጥኦ ነበረች። በዚህ አሳዛኝ ወቅት ሀሳባችን ከቤተሰቦቿ፣ ከጓደኞቿና ከቡድን አጋሮቿ እንዲሁም ከአሰልጣኞቿ ጋር ነው ሲል የዓለም የብስክሌት ስፖርት ዘርፍ አስተዳዳሪው አካል በማህበራዊ ሚዲያ ድረገጾቹ መልእክት አስተላልፏል። እንደ አውሮፓውያኑ ከ2018 ጀምሮ በብስክሌት ውድድሮች ጎልታ መታየት የጀመረችው ደሴት በሩዋንዳ ኪጋሊ በተካሄደው የአፍሪካ ኮንቲኔንታል ሻምፒዮና ያሸነፈችውን የጎዳና ላይ የብስክሌት ውድድር ጨምሮ በተለያዩ የዓለማችን ክፍሎች በተካሄዱ የብስክሌት ውድድሮች አመርቂ ውጤቶችን ማስመዝገብ ችላለች። በመጨረሻም የቀድሞው የሊቨርፑል አማካኝ ስቴቨን ጄራርድ የአስቶን ቪላ አሰልጣኝ ሆኖ ተሰይሟል። የ41 ዓመቱ ጄራርድ ለሶስት ዓመት ተኩል አስቶን ቪላን በዋና አሰልጣኝነት ለመምራት ከክለቡ ጋር ስምምነት ፈጽሟል። አስቶን ቪላ ከሳምንት በፊት የክለቡን አሰልጣኝ ዲን ስሚዝን ከአምስት ተከታታይ ጨዋታዎች ሽንፈት በኋላ ማሰናበቱን ተከትሎ ነው ጄራርድ በምትኩ የተቀጠረው። የቀድሞው የሊቨርፑል አማካኝና አምበል ስቴቨን ጄራርድ የአስቶን ቪላ አሰልጣኝ ሆኖ ከመሾሙ በፊት በስኮትላንድ ሊግ የሚወዳደረውን ሬንጀርስን ሲያሰለጥን ነበር። በ17 ዓመታት የአንፊልድ ቆይታው ጄራርድ ለሊቨርፑል 710 ጨዋታዎችን ያደረገ ሲሆን 9 ዋንጫዎችን ከክለቡ ጋር ማንሳት ችሏል። በውጤት ቀውስ ውስጥ የሚገኙ በርካታ ክለቦች ከወዲሁ የአሰልጣኝ ሹምሽረት በማድረግ ላይ የሚገኙ ሲሆን በቅርቡ ባርሴሎናና ቶተንሃምም የቀድሞ አሰልጣኞቻቸውን አሰናብተው በአዲስ መተካታቸው ይታወሳል። የዘመናት ሞገሱን እያጣ የሚገኘው ባርሴሎና ሮናልድ ኮማንን አሰናብቶ የቀድሞ ዝነኛ ተጫዋቹን ዣቪ ሄርናንዴዝን በዋና አሰልጣኝነት ማስፈረሙ ይታወሳል። ቶተንሃም ደግሞ ከሞቀ ቤቱ ወልቨርሃምፕተን በማስኮብለል ቀጥሮት የነበረውን ፖርቹጋላዊ አሰልጣኝ ኑኖ ኤስፕሪቶን ከአራት ወራት በኋላ ከኃላፊነት በማንሳት የቀድሞውን የቼልሲ አሰልጣኝ ጣሊያናዊውን አንቶኒዮ ኮንቴን መሰየሙም የሚታወስ ነው። ኒውካስል ዩናይትድና ኖርዊች ሲቲም የአሰልጣኝ ለውጥ ካደረጉ ክለቦች መካከል ሲሆኑ ከአስቶን ቪላ ጋር የተለያየው ዲን ስሚዝ ኖርዊችን ተረክቧል። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ አሁን ሁለት አጫጭር ዜናዎች አሉን። የቀድሞ ፕሬዚዳንት ትራምፕ አማካሪ የነበሩት ስቲቭ ባነን ፖሊስ ፊት ቀረቡ። የቀድሞ ፕሬዚዳንት ዶናልድ ትራምፕ የረጅም ጊዜ አማካሪና አጋር የነበሩት ስቲቭ ባነን ዛሬ ሰኞ የፌዴራል ምርመራ ቢሮ ቀርቦ መታሰራቸውን ሮይተርስ ዘግቧል። ዩናይትድ ስቴትስ ምክር ቤትን በመድፈር ሁለት ወንጀሎች ተፈላጊ የነበሩት ባነን እጃቸውን ለመስጠት ወደ መጡበት የኤፍቢአይ ሕንጻ ከመግባታቸው በፊት በካሜራ ፊት ቀርበው የባይደን አስተዳደርን እናስወግዳለን ሲሉ ተሰምተዋል። የዩናይትድ ስቴትስ የፍትህ ሚኒስቴር ባለፈው ሳምንት እንደ አውሮፓውያን የዘመን አቆጣጠር ጽንስ 6 በምክር ቤቱ ሕንጻ የተካሄደውን አመፅ የሚመረምረውን ምክር ቤት ኮሚቴ ጥሪ ባለመቀበል በ67 ዓመቱ ስቲቭ ባነን ላይ ክስ መመስረቱ ይታወቃል። ሰሞኑን በኢትዮጵያ የሚገኙ ሰራተኞቹ የታሰሩበት መሆኑን ሲያስታውቅ የነበረው የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ 34 የሚሆኑት መፈታታቸውን አስታውቋል። ይህ መልካም ዜና ነው ያሉት የድርጅቱ ቃል አቀባይ ፋራህ ሳድቅ ዛሬ በሰጡት መግለጫ ድርጅቱ 36 የሚሆኑ አሁንም በእስር ላይ የሚገኙ መሆናቸውን ገልጠው ባለፈው አርብ መታሰራቸውን ይፋ ያደረጉት 10 ሰራተኞችም አሁንም ያልተለቀቁ መሆናቸውን ተናግረዋል። አድማጮች፣ ከአሜሪካ ድምፅ ራዲዮ ለምሽቱ ያዘጋጀነውን ዝግጅት እዚህ ላይ ማብቃታችን ነው። ነገ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ከመሐንዲሱ እንዲሁም ከሌሎች የስርጭት ባልደረቦችና ዘጋቢዎቻችን ጋር ለዛሬ እዚህ ላይ እንሰናበታለን። መልካም ምሽት። በእኔ በኩል ሰላም፣ ደህና ደሩ።